ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ግንቦት 20 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ የሳምንቱን ዜና የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም ባሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎችን እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። በቅድሚያ ርዕሶቹ።
ወያኔ የሳተላይት ቴሌቪዥን ስርጭት ዩቴልሳት ከተባለ ኩባንያ ጋር ስምምነት መፈጸሙ አነጋጋሪ መሆኑ ታወቀ።
ከሳውዲ ኢትዮጵያውያን ስደተኞች ወደ ኢትዮጵያ ላለመመለስ መወሰናቸው ወያኔን ያስጨነቀው መሆኑ ተሰማ።
ወያኔ ከአፋር መሬት ወደ ትግራይ ቆርሶ ለማካለል እያደረገ ያለው ሴራ ተቃውሞ ገጠመው።
የፍትህ ስርዓቱ አታካችና አሰልቺ መሆኑ ይፋ ወጣ።
የሞተር ፋብሪካ መቀሌ መከፈቱ የወያኔ የዘር ፖለቲካ ውጤት መሆኑ ተገለጸ።
ወያኔ ተቃዋሚዎቹን በሽብርተኝነት የፈጠራ ክስ እንደሚወነጅል ተጋለጠ።
በወያኔ ትዕዛዝ ባንኮች ያበደሩትን ብድር ለመሰብሰብ ችግር ላይ መውደቃቸው ተነገረ።
የሂልተን ሆቴል ሰራተኞች ማህበር የጠራው ስብሰባ መታገዱ አነጋጋሪ ሆኗል።
በአዲስ አበባ በውጪ ተወላጆች ላይ የሚፈጸመው ወንጀል እየተበራከተ መሄዱ ታወቀ።
የጥጥ ክምችት ለብልሽት መጋለጡ ይፋ ሆነ።
አሁን ወደ ዝርዝሩ።
ወያኔ ተቃዋሚዎችንና ጋዜጠኞችን በሽብርተኝነት እየወነጀለ በቂሊንጦና በዝዋይ በሸዋሮቢት ወዘተ ዘብጥያዎችና በስውር የጨለማ እስር ቤቶች እያማቀቀ የሚገኘው በባዶ የፈጠራ ክስ መሆኑን ብዙዎች ያስረዳሉ። የወያኔን ዘራፊነትና ዘረኝነት መረጃ አስደግፈው የዘገቡና የተነተኑ ጋዜጠኞች የሚወነጀሉት ሽብርተኛ ተብለው ነው። በተመሳሳይም የወያኔን መብት ረገጣዎች እየነቀሱ የተቃውሞ መግለጫዎችን የሚያወጡና ድምጻቸውን የሚያሰሙ የተቃዋሚ ድርጅቶችና አባሎቻቸው የሚወነጀሉት በአሸባሪነት ነው። ወልቃይት የትግራይ ግዛት ሳይሆን የጎንደር አካል ነው በማለት አረድ አንቀጥቅጥ ተቃውሞ ያካሄዱ በአሸባሪነት ተወንጅለዋል። የአዲስ አበባን ቆዳ ለመለቀጥ በሚል የኦሮሞ ገበሬዎችን ከርስት ጉልታቸው ለማፈናቀል የተጎነጎነውን ሴራ የተቃወሙ በአሸባሪነት ተወንጅለዋል። በደብረ ዘይት በሬቻ ባል ዳውን ዳውን ወያኔ ብለው ድምጻቸውን ያሰሙ በሚሊዮኖች የሚቆጠሩ በአሸባሪነት ተወንጅለዋል። በደብረ ዘይት በሬቻ ባል ዳውን ዳውን ወያኔ የሚለውን መፈክር ያሰማው ወጣት በወያኔ እጅ ሳይወድቅ ከሀገር መውጣቱ የታወቀ ሲሆን፣ ሌሎች ሁለት እስረኞች ይህን መፈክር ያሰሙ እነሱ እንደሆኑ ተጠቅሶ መወንጀላቸው የወያኔን የፈጠራ ክስ ልጠፋን ያሳያል የሚሉ በርካቶች ናቸው። የፖለቲካ አዋቂዎች እንደሚያስረዱት ተቃዋሚንና ጋዜጠኞችን በአሸባሪነት ክስ ያፈነ የሚያስር ስርዓት አሸባሪው እሱ ራሱ እንደሆነ አረመኔ ድርጊቱ መስካሪ መሆኑን ያስረዳሉ።
ወያኔ ካሁን ቀደም የግብጽ የሳተላይት የቴሌቪዥንና የሬዲዮ ስርጭት አስተላላፊ ከሆነው ናይል ሳት ኩባንያ በኩል እንደነበር የሚታወቅ ነው። አሁን በቅርቡ ወያኔ ተቀማጭነቱ ፈረንሳይ ከሆነው ዩቴል ሳት ከተሰኘው ኩባንያ ጋር ያደረገው ስምምነት አነጋጋሪ ሆኖ መሰንበቱ ታውቋል። ወያኔ ከዚህ ኩባንያ ጋር ያደረገው ስምምነት የአውሮፓን የመገናኛ ብዙሃን ፕሮቶኮል በሚጋፋ ሁኔታ ወደ ኢትዮጵያ የሚሰራጩ የተቃዋሚ ድርጅቶችን የቴሌቪዥንና የሬዲዮ ስርጭቶች ማፈንን ያካተተ እንደሚሆን ከቅርብ ምንጮች የተገኘው መረጃ ያስረዳል። በሌላ አንጻር ደግሞ የዚህ ስምምነት አንድምታ ወያኔ የግብጽን ገዢዎች በመማጠን በተለያዩ ግዚያት እንደ ፍኖተ ዲሞክራሲ የመሳሰሉ ስርጭቶችን ሲያዘጋ እንደነበር የሚያነሱ የፖለቲካ አዋቂዎች ይህ አሁን ከዩቴልሳት ጋር የተደረገው ስምምነት ወያኔ ከግብጽ ጋር የሚያደርገው ሽኩቻ መጦዙን ያሳያል ይላሉ። ወጣም ወረደም የተቃዋሚዎች ስርጭት ለህዝቡ መድረሱ የማይቀር መሆኑን እነዚሁ የፖለቲካ አዋቂዎች ሐሳባቸውን ይሰነዝራሉ።
ወያኔ የካፒታሊስት ስርዓት አራማጅ መሆኑን እየተናገረ ባለበት ሁኔታ የሰራተኛን መብት ሙሉ በሙሉ በመጣስና ለባለ ሀብቶች ከለላ በማድረግ ስም በማመረቻና በአገልግሎት ሰጪ ድርጅቶች ውስጥ የሚሰሩ ላባደሮች ግፍ እንዲፈጸምባቸው እያደረገ መሆኑን በተለያዩ ድርጅቶች ውስጥ የሚሰሩ ሰራተኞች በምሬት ያስረዳሉ። ሰራተኞች የሙያ ማህበር የማቋቋም የማይሻር መብት ቢኖራቸውም ይህ የሚሆነው በአሰሪዎች መልካም ፍቃድ እንዲሆን ያደረገው ወያኔ ነው። የሂልተን ሆቴል ሰራተኞች ማህበር በሆቴሉ አስተዳደር በቀጥታና በወያኔ በተዛዋሪ ሰራተኞች ላይ ያደረሰ ያለውን በደል አስመልክቶ ሰራተኞችን ለማወያየትና አቋም ለመውሰድ የተጠራው ስብሰባ እንዳይካሄድ በሆቴሉ አስተዳደር መታገዱ ታውቋል። ይህ ሁኔታ የዚህን ዓለም አቀፍ ሆቴል መልካም ስም ዝናን የሚያጎድፍ ድርጊት በመሆኑ የዓለም አቀፉ ሂልተን ሆቴል ዋና ጽፈት ቤት ይህን አስመልክቶ ወያኔን የሚያስጠነቅቅ እርምጃ እንደሚወስድ ብዙዎች ግምታቸውን ይሰነዝራሉ።
የወያኔ የፍትህ ስርዓት በዘር ፖለቲካ የተተበተበ በመሆኑ የአንድ ጉዳይ የፍርድ ውሳኔ አመታት እንደሚያስቆጥር በፍርድ ሂደት ላይ የተካሄዱ ጥናቶች ያስረዳሉ። አብዛኛዎቹ ከፖለቲካ ውጪ የሆኑ ጉዳዮች ውሳኔ የሚሰጠው በፍርድ ቤት ሳይሆን በወያኔ በመሆኑ ፍትህ ጭርሱ ነው የለም። የሚሰየሙ ዳኞች ካሻንጉሊትነት ባለፈ ህሊናውን በመጠቀም ፍትህ ሲበይኑ አይስተዋልም። የፖለቲካ እስረኞች ከክስ አመሰራረቱ አንስቶ ያሰጥ ክስ መሆኑ የሚታወቅ ሲሆን የሚበየንባቸው አይን ያወጣ ፍርድ ገምድልነት እንደሆነ በተደጋጋሚ እየተስተዋለ እንደሆነ ብዙዎች ያስረዳሉ። በተለይ በጋዜጠኞችና ፖለቲካ እስረኞች ላይ የሚመሰረትባቸው ክስ የፈጠራ በመሆኑ የሚሰጠው ብይን ከወታደራዊ ፍርድ ቤት ጋር የሚመሳሰል መሆኑን በርካቶች ያስረዳሉ።
መከላከያ ኢንጂነሪንግ በሚል ስም ለሚጠራው ለወያኔ ቁንጮች የዘረፋ ምንጭ የሆነውና ከቻይና ኩባንያዎች ጋር በሽርክና የተለያዩ መኪናዎችን በመገጣጠም ስራ ለተሰማራው ድርጅት የሞተር ማምረቻውን በመቀሌ መከፈቱ ብዙዎችን እያነጋገረ መሆኑ ታወቀ። ይህ ሁኔታ ወያኔ ወደፊት ትግራይን ገንጥሎ ብቻዋን ለመግዛት ካለው መሰሪ ዓላማ ጋር እንደሚያያዝ ብዙዎች ያስረዳሉ። የደባ ወደፊት ቀሪው ኢትዮጵያ ለተገጣጠሙት የቻይና መኪናዎች ሞተር ቅያሪ ሲያስፈልገው የትግራይ ጥገኛ ለማድረግ እንደሆነ በርካቶች በቁጭት ሲናገሩ ይደመጣሉ። በመሰረቱ ዋጋን ከነቀነስ አንጻር የነገጣጣሚያ ፋብሪካውና የሙፈር ፋብሪካው ግራራቁ እንደማይገባቸው የምርት ገበያና የመዋለ ንዋይ አዋጆች ያስረዳሉ።
ወያኔ የትግራይ ቆዳ ለማስፋፋት ከጎንደር ወልቃይት ጠገዴን ከወሎ ራያ ቆቦን እንደተቀለለው ሁሉ በቅርቡ አብአላን ከአፋር ወደ ትግራይ ለመቀላቀል እንቅስቃሴ መጀመሩ ታውቋል። ከአፋር በጨማውጣ ስራ ላይ በስፋት የተሰማሩት ትግራይ ተወላጆች በመሆናቸውና ቁጥራቸው እየበዛ መሄዱ እንደ አንድ መስፈርት በማቅረብ አብአላ ልዩ ዞን እንድትሆን በአባላ የሚኖሩ የትግራይ ተወላጆች ስም የቀረበው ጥያቄ በአፋር አስተዳደር ተቀባይነት በማጣቱ ጥያቄው በአቅራ አቀፍ ደረጃ እንዲታይ ለማድረግ እንቅስቃሴ መጀመሩ የታወቀ ሲሆን ይህ ሁኔታ ሆን ተብሎ የአፋርን መሬት ወደ ትግራይ ለማቀራቀል የተሰራ ተንኮል መሆኑን ብዙዎች ያስረዳሉ።
የነቀዝ መድኃኒት በመዋጥ ራሳቸውን ለማጥፋት ጥረት የሚያደርጉ ወጣቶች ቁጥር እየጨመረ መምጣቱን የዚራ ምንጮች በአዲስ አበባ ከተማ የሚገኘውን የአቤት ድንገተኛ ሕክምና አገልግሎት ሐኪሞችን ጓቢ በማድረግ እየዘገቡ መሆናቸው ታውቋል። በዶክተሮች ገለጻ መሰረት ባለፉት 3 ወራት ብቻ 47 ወጣቶች የነቀዝ መድኃኒት በመዋጥ ራሳቸውን ለማጥፋት ሙከራ ያደረጉ ሲሆን ብዙዎች ወጣቶች በኦሮሞ አካባቢ ባሉ የጤና ጣቢያዎች ለተጨማሪ ሕክምና የተላኩ መሆናቸው ተገልጿል። ወጣቶቹ ራሳቸውን ለማጥፋት ምን ገፋፋቸው የሚለው ጥያቄ እስካሁን መልስ ያልተገኘለት ሲሆን ህዝባዊ አመጽ በተደረገበት ወቅት በወያኔ አግአዚ ኃይሎች የተወሰደው አሰቃቂ የኃይል እርምጃና አገዛዙ አሁን እያካሄደ ያለው አፈና በወጣቶቹ ስነ ልቦና ላይ ተጽዕኖና የተስፋ መቁረጥ ስሜት በማሳደሩ ሳይሆን አይቀርም የሚሉ ዜጎች አልጠፉም። ሁለት ወይም ሶስት የነቀስ ማጥፊያ ኪኖችን ያወጡ ወጣቶች ወዲያውኑ የሞቱ መሆናቸው ሲታወቅ ወደ ሆስፒታል ከመጡት መካከልም በህክምናና በመድኃኒት እጥረት አስፈላጊው አገልግሎት ሊሰጣቸው ባለመቻሉ የሞቱ መኖራቸው ተጠቁሟል። የነቀዙ መድኃኒት በገጠር ሱቆች እንደ ልብ የሚሸጥ በመሆኑ ማግኘት ቀላል ነው ተብሏል።
የሳውዲ ንጉሳዊ አምባገነን መንግስት በተለያዩ ሰቦች በስደት ሳውዲ ተጠለው የሚገኙ ኢትዮጵያውያን ከሳውዲ እንዲወጡ የጊዜ ገደብ ማወጁ የሚታወቅ ቢሆንም እስካሁን አንድ አስረኛው ወደ ኢትዮጵያ ተመልሶ በወያኔ በግፍ ከመገዛት በሳውዲ አረመኔዎች የሚደርስበትን እንግልት ለመቀበል እንደቆረጠ መረዳት ተችሏል። በርካታ በሳውዲ የሚገኙ ኢትዮጵያውያን ስደተኞች እንደሚናገሩት በሳውዲ የሚገኘው የውያኔ ኤምባሲ የሳውዲ መንግስት ተቀጽላ እንጂ ለስደተኞቹ በመቆም መብታቸው ሲረገጥ ድምጹን ያላሰማ በመሆኑ በስደተኞቹ ዘንድ እጅግ የተጠላና በደመኛ ጠላትነት የተፈረጀ ጽፈት ቤት መሆኑን መገንዘብ ተችሏል። ወያኔ እነዚህ ስደተኞች ወደ ኢትዮጵያ እንዲመለሱ የሚያካሂደው ቅስቀሳ በተለያዩ ወቅቶች ባጋጠማቸው መንገድ ወደ ሳውዲ የተሰደዱ በርካታ የፖለቲካ ስደተኞችን ለማደን እንዲያመቸው መሆኑን ለጉዳዩ ቅርበት ያላቸው ያስረዳሉ። በእንጀራ ፍለጋም የተጓዙት ወደ ኢትዮጵያ ለመመለስ ማለት ህይወታቸው ፈቅደው ለሲኦል እንደመዳረግ እንደሚቆጥሩትም መገንዘብ ተችሏል።
የልማት ባንክና የንግድ ባንክ የከፍተኛ ብድር አገልግሎት ስርዓታቸው በወያኔ የዘር ፖለቲካ መረብ የተተበተበ በመሆኑ የባንክ አሰራር ስርዓትን ተከትለው እንደማይሰሩና ይህ ሁኔታን ለማስተካከል የሞከሩ በተለያዩ እርከን ይሰሩ የነበሩ ከፍተኛ የባንክ ባለሙያዎች ከስራ መታገዳቸው የሚታወቅ ነው። የወያኔ ወጋገን የተባለው ባንክ ሲቋቋም ከንግድ ባንክ በብድር የወሰደውን ወደ ሩብ ሚሊዮን የሚጠጋ ገንዘብ አልከፈለም። ለሻራተን ሆቴል ማስፈጸሚያ በወያኔ ትዕዛዝ ከንግድ ባንክ የወጣው ሩብ ሚሊዮን የአሜሪካን ዶላር እስከዛሬ ድረስ አልተከፈለም። በአዲስ አበባ በ22 በቦሌ በሳሪስ በቄራና ወዘተ ለሚገኙ ህንጻዎች የተሰጠው ብድር ሁሉ እየተተካ አለመሆኑን ከባንኮች የተገኘው መረጃ ያስረዳል። ይህን የወያኔ አባላትን የዘረፋ መንገድ ተከትለው ብድር ያገኙ የውጭ ድርጅቶችም እዳቸውን ለማወራረድ ፍቃደኛ ባለመሆናቸው ድርጅቶቻቸው በጨረታ ተሸጠው እዳውን ለመተካት ባንኮቹ ሲንቀሳቀሱ ወያኔ ጣልቃ በመግባት እያደናቀፈ እንደሚገኝ የሚታወቅ ነው። ለአንድ ኤልሲ አዲስ ለተባለ ለቱርክ የጨርቃጨርቅ ፋብሪካ ልማት ባንክ ያበደረው ገንዘብ 888,000 ብር ምንም አይነት የማወራረድ ክፍያ ባለመፈጸሙ እዳው ከአንድ ቢሊዮን ብር በላይ በመድረሱ ልማት ባንክ ድርጅቱን ለመሸጥ ያወጣው ጨረታ ምንም ተጫራች አለማግኘቱ የባንኩ ኃላፊዎችን እያስጨነቀ መሆኑን ተገንዝበናል። በጋምቤላ በመሬት ወረራ የተሰማሩ የወያኔ የጦር መኮንኖች ከልማት ባንክ የተበደሩትን ገንዘብ ምንም ሳያወራርዱ መሰወራቸው የሚታወቅ ነው። ይህ ሁኔታ ወያኔ ሀገርን ሆን ብሎ በስልት እየዘረፈና እያዘረፈ ለመሆኑ አይነተኛ መረጃ መሆኑን የሚያስረዱ ብዙዎች ናቸው።
ከ300 ሚሊዮን ብር በላይ የሚያወጣ የጥጥ ክምችት በተለያዩ የጥጥ መዳመጫ ድርጅቶች ውስጥ ተከማችቶ እንደሚገኝ ተጋልጧል። ካሁን ቀደም የጥጥ ምርትን ወደ ውጪ በመላክ ሥራ የተሰማሩት የወያኔ ድርጅቶች 90% የሚሆነውን የጥጥ ምርት ወደ ውጪ ይልኩ እንደነበር የሚታወቅ ነው። በአሁን ሰዓት የጥጥ እርሻዎች ወደ ዘርመልነት እንዲለወጡ በመደረጉ ከሀገር ውጪ ገበያ ማጣታቸው ታውቋል። የጥጥ እርሻ ባለሙያዎች እንደሚያስረዱት በውጭ ገበያ ከፍተኛ ተፈላጊነት የነበረው የተፈጥሮ ጥጥ መሆኑን ያስረዳሉ። ይህ የዘረመል ጥጥ ምርት ጦስ ከአሁን በፊት እንደተገለጸው በቻይና፣ በቱርክ፣ በወያኔ ወዘተ በሚመረቱ አልባሳት ላይ የውጭ ገበያ ማሳጣቱን ለማወቅ ተችሏል።
በአዲስ አበባ ከተማ በቦሌና በ22 አካባቢ በውጭ አገር ዜጎችና በዲፕሎማቶች ድብደባና ቅሚያ የሚፈጸም እስካሁን ምንነቱ ያልታወቀ ቡድን መኖሩ ከተለያዩ ዓለም አቀፍ ድርጅቶች ሰሞኑን የወጡ መግለጫዎች ያስረዳሉ። የጥቃቱ ሰለባ የሆኑ ሰዎች ለፖሊስ ቢያመለክቱም እስካሁን ተጨባጭ ውጤት ላይ አለመደረሱና ድርጊቱም የቀጠለ መሆኑ በተለያዩ ዓለም አቀፍና አህጉር አቀፍ ድርጅቶች ውስጥ የሚሰሩ የውጭ ዜጎች በአጠቃላይ ለስጋትና ለጭንቀት መዳረጋቸውን መገንዘብ ተችሏል። የጥቃቱ ሰለባ የሆኑ ሰዎች እንደሚያስረዱት ጥቃቱ የሚያደርሰው ቡድን የተደራጀና ወታደራዊ ስልጣና ሊኖረው እንደሚችል ግምታቸውን ያጋራሉ። ብዙዎች ተጠቂዎች ራሳቸውን እስከ መሳት የሚያደርስ ምት እንደደረሰባቸውና ሞባይሎቻቸው፣ ላፕቶፓቸውና ሌሎች ውድ ንብረታቸው ከመኪኖቻቸው ውስጥ ዘርፈው እንደወሰዱባቸው በመሬት ይናገራሉ። እስካሁን ይህ ሁኔታ በወያኔ የመገናኛ አውታሮች ያልተገለጸ በመሆኑና የጥበቃው ስምሪት በእጅጉ ባልተጠናከረባቸው በ22 እና በቦሌ መካሄዱ ድርጊቱ የወያኔ ሊሆን ይችላል የሚል ጥርጣሬ ማሳደሩን ብዙዎች ይጋሩታል።
ሰኞ ግንቦት 14 ቀን ምሽት በእንግሊዝ ሀገር በማንቸስተር ከተማ አንዲት የአሜሪካ ዘፋኝን ያዳምጡ የነበሩ ብዙ ሺህ ወጣቶች ላይ ጥቃት ደርሶ ሕፃናትን ጨምሮ 22 ወጣቶች ሲሞቱ ወደ 60 የሚጠጉት ደግሞ ቆስለዋል። የወጣቶቹ ሞት ቁጭትን ቢቀሰቅስም በየጊዜው በመሰል ጥቃት የሚደመጠው ከንፈር መጠጣ ፋይዳ ቢስ መሆኑን መገንዘብም ያስፈልጋል። ከዚህ ፍንዳታ ጥቂት ቀናት በፊት የአሜሪካው ፕሬዝዳንት የት እንደነበረ ማስታወስ ራሱ በቂ ነው። የዘመናችን ሽብርተኝነት የቅርብ ምንጩ የአፍጋኒስታን ጦርነት መሆኑ የታወቀ ነው። በሶቪየት ህብረት የተደገፈውን የአፍጋኒስታን መንግስት ለማፍረስ በሚል ምዕራባውያን የጠነሰሱትን ሴራ ለማክሸፍ ሶቪየት ህብረት ወታደሮቹን ወደ ካቡል በላከ ጊዜ ይህን ለማክሸፍ በሚል አሜሪካና ምዕራቡ ፓኪስታን፣ ግብጽ እንዲሁም ሳውዲ አረቢያ አክራሪ እስላማዊ ጦር አስተማሩ። ወደ ኋላ የራሷ የአሜሪካ ጦር የሚሆነውን የሳውዲን ተወላጅ ኦሳማ ቢን ላደንን አሜሪካኖች አቅፈው አስታጥቀው አሰልጥነው ሽብርተኛ ያሉና ሰጡት። የአፍጋኒስታኑ ታሊባንም በፓኪስታን በሳውዲና በአሜሪካ እርዳታ ተከሰተ። ይህ የማይካድ ሀቅ ነው። አልቃይዳ የአሜሪካ የተሳሳተ ፖለቲካ ጭንጋፍ ነው። በሪዮታለም ደረጃ ጽንፈኝነት የሳውዲ ወሃቢዝምና ሳላፊዝም ውጤት ነው። እስልምናን በከረረ መልኩና ይዘቱ የሚገፋው ይህ ዝንባሌ ከሁሉም በላይ በሙስሊሞች ላይ ጥቃት ያደረሰ መሆኑ አይካድም። ሽብርተኝነት የወሃቢዝም ከፍተኛው ደረጃ ነው መባሉም ይታወሳል። በሶሪያና ኢራቅ አልፎም በሊቢያ ምዕራባውያን የፈጸሙት ወረራና ወንጀል ለጽንፈኞች መንገድ መክፈቱና ማመቸቱ ወገኖቻችንንም የገደሉትም ቡድኖች እንዲጠናከሩ መርዳቱም የሚረሳ አይደለም። ዛሬ ራሱን አይሲስ ወይም ዳይሽ የሚለው ነፍሰ ገዳይ ቡድን እርዳታ ያገኘው ከሳውዲ፣ ከቃታርና ከቱርክ መሆኑ ይታወቃል። አሜሪካም ጽንፈኛ ያልሆኑ ኃይሎች በሚል ባሻር አሳድን ለመጣል እነ አልኑስራ ግንባር የተባሉትን የአልቃይዳ ቅርንጫፍ እስከ መርዳትም ደርሳለች። ይህ አሁንም የቀጠለ ስምሪታቸው ነው። በመሆኑም ሽብርተኛነትን በጥብቅ እናወግዛለን ብለው በዚያው ደግሞ ከሽብር ደጋፊዎችና ምንጮች ጋር መተቃቀፉ የሚያስገርም ክስተት ነው። በሰብአዊ መብት ረገጣ የስደተኞችን አንገት በመቁረጥ ሴቶችን በማሰቃየት ክብረ ወሰን የያዘውን ሳውዲን ይባስ ብሎ መሳሪያ በሰፊው ማስታጠቅ የወንጀል ተባባሪ ያደርጋል። የመንን ለማጥፋት ከሚደረገው ጥረት በስተጀርባ አሜሪካ አለችበት። ዋናው የጦር ሰፈሮቿም በነቃታርና ኤሚሬትስ መሆኑ ይታወቃል። የቱርክ፣ የአሜሪካ፣ የሳውዲና ቃታር ጣልቃ ገብነት ለሶሪያ አስከፊ ጦርነት ዋና ምክንያት መሆኑ በመረጃ የተደገፈ ነው። ይተባበራቸው የነበረው ጋዳፊንም በቂምና የሊቢያን ቤንዚን ለመዝረፍ በሚል ተረባርበው ቢጥሉት እነሆ ተከታዩ ለጽንፈኞች የሚያመች ሆኗል። በምስራቅ አፍሪካ ሳውዲና ቃታር በወታደራዊ መስክም እየተስፋፉና ጦርነትን እየቀፈቀፉ ናቸው። በኤርትራ የጦር ሰፈሮችን ከፍተዋል። ከግብጽ ጋር ባላቸው ግጭትና ፉክክር በሶማሊያም በደቡብ ሱዳንም ችግሮችን አባብሰዋል። ለኢትዮጵያም ጥፋት ፈንጂ እያጠመዱ ናቸው። እባብን በእንጭጩ ከተባለ ሽብርንም ከምንጩ ነው መታገል። ማለትም ሽብርን ቀፍቃፊዎቹን ወሃቢስቶች እነ ሳውዲን መታገል ማለት ነው። አልፎም የፍልስጤም ህዝብ የራሱ መንግስትና መሬት ባለቤት ይሆን ዘንድ ከልብ መጣርን ይጠይቃል። አሜሪካ ሽብርተኝነትን ልትዋጋ አትችልም፣ ዋናው አራማጅና ቀፍቃፊው ናትና። በደል ባለበት አለች ማለትም እንችላለን። ለ22 ወጣቶች ሞት አለቀስን ባዮቹ ብዙ ሺዎችን በአይሮፕላን ደብድበው እየጨረሱ ያሉ ናቸው። ሽብርተኛ አገዛዝን ደግፈው በኢትዮጵያ ህዝብ ለቁስል ላይ ጨው ነስናሾች ናቸው። የፍካሬ ዜና ፕሮግራማችን በዚሁ ይጠቃለላል።
Many home with me. ጥፋቱንን ወቅ ምን አለበት ብሎ በማለቱ በግብ ተተከለ የአፍሪካው ደም ከንቱን እንዴት ሆነ ዋለ
የትላንት አቋም የዛሬም መፈክር ሐቅ ዮርክ አክሊል ነው ተብሏል። ሐቅን መሰረት ያደረገ አቋም ረጅም እድሜ የሚኖረው ሲሆን ተጨባጭ ሁኔታ ካልተለዋወጠም ወቅታዊና አንገብጋቢ ሆኖ ይገኛል። ከአጼው ጊዜ እስከ ወያኔ ያለውን ጊዜ ስንመረምርና ለምንስ መፈክሮቻችንና ጥያቄዎቻችን ቀጣይ ሆኑ ስንል የምናገኘው ግልጽ መልስ የህዝብ ፍላጎቶችና ችግሮች ቀጣይ ለመሆናቸው ነው የሚለው ነው። ዋናውና መጀመሪያው የዲሞክራሲ ጥያቄ ማለትም ህዝብ የስልጣን ባለቤት የመሆኑ ጉዳይ በአጼው ዘመን የተነሳ ነው። አንዳንዶች ዛሬ ታሪክን ረስተው ወይም ክደው አጼው ጨቋኝ መሪ እንደነበሩና ስርዓታቸውን ብዙአኑን እንደበደለ አርሶ አደሩን ወደ ገባርና ጭሰኝነት መቀመቅ ከተው እንደነበርና በብሔርም ሆነ ሃይማኖትና ጾታ ደረጃ እኩልነት ያልነበረ መሆኑ እንዲነሳም አይፈልጉም። የአጼው አገዛዝ በጭቆና ላይ ተመሰረተ የህዝብን የዲሞክራሲና መብት ፍላጎት የተጻረረ መሆኑን ማንም ሊክደውና ሊሸፍነው የሚችል አይደለም። በጸረ ዘውድ አገዛዙ ትግል ወቅት ዋናው መፈክር ህዝባዊ ዲሞክራሲያዊ ሪፐብሊክ ይመስረት ሆኖ መቆየቱ አለመክንያት አልነበረም። መሰረታዊ ጥያቄ ጨቋኙ አገዛዝ ተወግዶ በዲሞክራሲያዊ መንግስት ይተካ ማለቱ ተገቢና አብይ መፈክር ነበር። ጭቁኖችን በስፋት ያሰባሰበ የየካቲት አብዮት ለዚህ ምላሽ ሊሰጥ ሲነሳ በፋሽስት መኮንኖች ተደናቅፎ በመገኘቱ የዲሞክራሲ መንግስት ምስረታ ጉዳይ ዋና ሆኖ ቀጠለ። በዚህ ጊዜ ሁለት ተጻራሪ አቋሞች ተከስተው ተራማጅ ኃይሉንም ከፍለውት ለደርጉ የሚመች ሂደት መከሰቱ የሚካር ታሪክ አይደለም። ደርግ ጊዜያዊ ወታደራዊ አስተዳደር ብሎ አምባገነንነትን በሽፋን ሊያሰፍን ሲጥር ለደርግ ሂሳዊ ድጋፍ እንሰጣለን ያለው መኤሶን ደግሞ ይህንን አቋም በመደገፍ ለተደራጀ የህዝብ ትግል በሚል ያው አልሸሹም ዞር አሉ ከደርግ አበረ። ቀደም ሲል በተራማጁ ክፍል የተከሰተው ልዩነት የመጣውን ማለትም ደርግን መደገፍ ወይስ የህዝብን መሰረታዊ ጥያቄ ደግፎ ለህዝባዊ መንግስት መታገል የሚለው ነበር። መኢሶንና ኢሃፓ በአገር ቤት በመስጢር በአዲስ አበባ ተገናኝተው በዚህ ጉዳይ ላይ ቢወያዩም ልዩነታቸው መሰረታዊ በመሆኑ ላይጠላለፉ ተስማምተው ሁሉም በየፊናውና በመረጠው መንገድ ሊታገል ተስማሙ እንጂ አሁን የታሪክ ከላሾች ሊሉ እንደሚፈልጉት ኢሃፓ ለደርግ ድጋፍ ሊሰጥ መቼም አልተስማማም። ሐቁ ሲነገር ኢሃፓ ያቀረበው አማራጭ ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ይመስረት የሚል ነበር። ከሁሉም ኃይሎች ከደርግም ጭምር ታዋቂ ግለሰቦች፣ የሃይማኖት መሪዎች፣ የህዝብ ድርጅቶች፣ የብሔረሰብ ድርጅቶች ወዘተ ተወካዮች ተወጣጥተው የሚመሰረትና የሽግግርን ሂደት የሚያዘጋጅ ማለት ነው። ወያኔ ስልጣን ሊይዝ ሲልም ይህ አማራጭ ቀርቧል። ዛሬም በወያኔ ውድቀት ጊዜ እንደገና እየቀረበ ነው። ለምን ህዝባዊ ጊዜያዊ መንግስት በሚል ርዕስ በህዳር 1968 ወጣ ዴሞክራሲያ ጽሑፍ ቅጽ 2 ቁጥር 24 ድርጅቱ የሚከተለውን ጽፎ ነበር። ስለዚህ አብዮቱ ተፋፍሞ ትግሉ ቀጥሎ ህዝባዊ መንግስት እንዲቋቋም የጊዜያዊ ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት መተካት ግዴታ ነው። ለዚህም ለሐቀኛ አብዮታውያን የትግል መሳሪያ የሆኑት የመሰብሰብ፣ የመናገር፣ የመጻፍ፣ ሰላማዊ ሰልፍ የማድረግና የመደራጀት ሰባዊ መብቶች ያለምንም ገደብ መለቀቅ አሁን ካሉት ከፈረሱትና ባጭር ጊዜ ለመቋቋም ከሚችሉት ህዝባዊ ድርጅቶችና ማህበራት ፓርቲዎች የሚወጣጣ ጊዜያዊ ሸንጎ ማቋቋም በዚህም ጊዜያዊ ሸንጎ የሚመረጥ ጊዜያዊ ህዝባዊ መንግስት መመስረት ያስፈልጋል። ይህ በኢሃፓ የቀረበ የጥንት አማራጭ ዛሬም ወቅታዊ የሆነው መሰረታዊ የለውጥ ሽግግር ጥያቄ በመሆኑ ነው። ሁሉን አቀፍ ሽግግር ሊደረግ ቢቻል ኖሮ ኢትዮጵያ ከችግር ትላቀቅ ነበር፣ አምባገነንነትም ቦታ አያገኝም ነበር ማለት ይቻላል። ደርጉ የህብረት ጥሪ ብሎ ሲያሾፍም ድርጅቱ የሰጠው መልስ እንብታም ሳይሆን ሁሉን አቀፍ አማራጭ የሚል ነበር። ገዢዎቹ ግን ይህን አልተቀበሉትም፣ ስልጣን ከማንም ሊጋሩ ዝግጁ አልነበሩምና። መሰረታዊ የዴሞክራሲ ጉዳይ ተገቢውን መልስ ባላገኘበት ሌሎች ጥያቄዎችን መልስ ሊያገኙ መጠበቁ ቅዠት ነበርና ሁሉም የህዝብ ጥያቄዎች ተጣሉ እንጂ እስከዛሬ ምላሽ አላገኙም። ከ85 በመቶ በላይ ህዝባችንን የሚመለከተው የመሬት ላራሹ ጉዳይ እንዲሁ መፍትሄ አጥቶ አለ። ኢሃፓ የመሬት አዋጁንም ቢደግፍም በስራ አዋዋሩ ላይ የተከሰቱትን ችግሮች ተቃውሞ የመሬት ባላባቶችን ደርጉ ተክቶ አርሶ አደሮችን መበዝበዙን መቃወም ተገዷል። መሬት ላራሹ መባሉን ድርጅቱ ተቃወመ ባይ ዋሾች መሰረትና ሐቅ አልባ መሆናቸውንም በተደጋጋሚ አጋልጧል። ዛሬም በወያኔ የመሬት ጉዳይ ያለውን ፖለቲካ አምሮ የሚቃወመው ለአርሶ አደሩ ሳይሆን ለወያኔ የሚጠቅም በመሆኑ ነው። የመሬት ይዞታ ለውጥና ለሰፊው ህዝብ የሚበጅ የመሬት የእርሻ ፖሊሲ ከወያኔም የሚጠበቃሉ ነው። ወያኔ የኢትዮጵያ ኢኮኖሚ አደገ እያለ በባዕዳን ተደግፎ ውሸቱን ያለቅጥ እንጂ በረሃብ ሳይቀር የሚጠበሰው ህዝባችን ፖለቲካዊ ለውጥ በሌለበት በሰፊው ህዝብ የሚጠቀም የኢኮኖሚ ለውጥ አስቸጋሪ መሆኑን ያውቃል። በጉዳዩ እንክፋ ከተባለም አደጉ ተመነደጉ በሚባሉ የጭቆና ሀገሮች ብዙአኑ መቻለፈላቸው የጥቂቶች መፈንጫ ሆኑ እንጂ። ለዚህ ነው መሰረታዊውን የህዝብ ጥያቄ አሁንም ክብደትና ቀዳሚነት ሰጥተን የምናቀርበው። ለዚህም ሁሉም ኃይሎች በተቻለበት ሊተባበሩ ይገባል ማለታችን የግድ ሆኖ ሲገኝ አመታት አልፈዋል። ጥሪን ነጣቂዎች ግን ያውም የኢትዮጵያ ጠላቶች ደገፉት የሚሉንን ህብረት ጥምረትን ሲያውጁልን ጊዜ አልፏል። ሀገር አድን ትግል የሚለውን መፈክር ነጥቀው ሀገርን ልናጠፋ ተነሳን ከሚል ጋር ሲቀናጁና ሲፈራረሙ መታዘብም ተገደናል። ከንቱ ልፋት። ካለፈው ተመክሮ ተምረን በ1976 ኢራፓ የወሰደው የታረመ አቋም የህዝባዊ መንግስቱ ይዘትና መሰረት ሆነ የመሬት ላራሹ ዝርዝር የሚመለከት ነው። በብሔረሰብ መብትም ደረጃ የነበረውን አቋም ጠባቦችን በማየት አስተካክሏል። ግንባር ቀደም ብቸኛ መሪ ፓርቲን ወደ ጎን አድርጓል። ከኛም በላይ ለህዝብ የቆመና ጠበቃ የሆነ ለአፈር ብለው ዛሬ በባዶ የሚባርቁት ይህን ትምህርት መቅሰም ያቃታቸው ናቸው። ድርጅቶች ተከባብረውና ተዋይተው በኢትዮጵያ አንድነት ልዕልናና ዲሞክራሲ ዙሪያ መሰባሰብ አለባቸው። ዳግም ድላችንን እንዳንቀማ፣ ዳግም የባድ ቅጥረኞች ከህዝባዊ ግባችን እንዳያደናቅፉን። ይህን እርምጃ የመውሰዱ ጊዜ አልፏል። የህዝብን ትግል ነጋጠባ የሚያደናቅፉትን ጋሬጣዎችንም አውቀናቸዋል። የትላንቶቹም የዛሬዎቹም የሚያስተሳስራቸው ወንጀል እንዳለም ተገንዝበናል። አብረው የተጠመዱ አብረው ሳር ይበላሉን መዘንጋት የለብንም። ስለዚህም ሳይውል ሳይደር በህብረት ጥያቄ ላይ የሚያላግጡትን ወደ ጎም ሲተን ሀቅና ሀገር ወዳድ ኃይሎች ወደ ትብብር እንድናመራ ጥሪ እንደገና እናስደምጣለን። በጋራ ከቆምን መጪውን በጋራ ተጋፍጠን ለሀገራችን የሚበጅና ከዘመናት መከራ የሚገላግላት ህዝባዊ አማራጭን እውን ማድረግ እንችላለን። ህብረት ኢትዮጵያን ለማዳን ጸረ ኢትዮጵያ ኃይሎች ሁሉ ይከስማሉ።
ለመጥፎ ዘመንም ባለጊዜ አለው። ያኔ ቻይናና ወያኔ የሚባሉ ጉግማን ጉጎች ሳይከሰቱ አያ ሰብቶ ስጋ ይሆን ባዳ ወዶ ዘመድ አይሆን ተብሎ ነበር ያኔ በስብስቴ ዘመን። ዛሬ ሰባል ሰባ አህያ ይቸበቸባል ይበላል ውድም ነው ዋጋው። ባዳ ወዶ ዘመድ አይሆን ግን አልተቀየረም። በህዝባችን ላይ አረመኔ አገዛዞችን የጫኑብንና በደማችን የቀለዱት ሁሌም ባዕዳን ናቸው። ሰሞኑን ነፍሰ ገዳዩ ቴዎድሮስ አድሃኖምን የዓለም የጤና ጥበቃ ድርጅት ዳይሬክተር አታድርጉ ቢባሉም ተሰብስበው በቁስላችን ላይ ጨው በመነስነስ ሹም ብለው ሰይመውታል። ይህ የሚጠበቅ ቢሆንም ዘግናኙ ክስተት ግን የወያኔ አጫፋሪ የትግራይ ተወላጆች አሁንም ከኢትዮጵያ ህዝብ ጎን መቆም አቅቷቸው ለቴዎድሮስ መሾም ጥብቅና መቆማቸው ነው። ከዚህ ሁኔታ የምንቀስማቸው ትምህርቶች እውነታዎች ግልጽ ናቸው። ዋነኛው የወያኔ ወዳጅ የሆኑ ባዕዳን በነቂስ ለኢትዮጵያ ቅንጣትም ግድ እንደሌላቸው ነው። ወያኔ በርግጥ ብዙ ገንዘብ አፍሶ የገዛቸው አሉ። ወያኔን ለስልጣን ያበቆ ትናንትም ዛሬም የደገፈው የእንግሊዝ መንግስት አቅፎ ያቆየው አሜሪካ ለሀገራችን ደንታ የላቸውም። በውጭ አገር ነዋሪ ኢትዮጵያውያን እነዚህን ባዕዳን ሲማጠኑ ሲለምኑ እርዱን አግዙን ሲሉ ቢያንስ 26 ዓመታት አልፈዋል። ወያኔ ጦር አንሱና ሞክሩኝ ሲል አብረው ቀለዱብን እንጂ ያደረጉበት ምንም ተጽዕኖ አልነበረም። በ1997 ዓ.ም ተብረት ወያኔ ሲፈጀን ያስደመጡት የሚጮህ ጸጥታ፣ የጋምቤላና ኦጋዴን ህዝብ ሲፈጅ ጆሮአቸው ላይ መተኛታቸውና አይናቸውን መዝጋታቸው፣ አማራው ሲጨፈጨፍ ዝምታን መምረጣቸው ለዚህ ሁሉ ምስክር ነው። ኢትዮጵያን ማን ከወያኔ ጋር ቆሞ ጎዳት አደማት ብንል ወዳጅ መቼም ሊሆኑን የማይችሉ ባዕዳን መሆናቸውን መገንዘቡ አይከብደንም። ደርጉ በሶቪየቶች መስኮብ ቢደገፍም አጼውና ወያኔ የምዕራቦቹ ባለሟሎች ነበሩ ናቸው። ባዕዳን እንደሚጠበቀው ሁሉ ለብሔራዊ ጥቅማቸው ይቆማሉና ወያኔ ለዚህ መሳሪያ እስከሆነ ሁሌም ይደግፉታል ያቅፉታል። ወያኔን በማጠናከርና ጸረ ወያኔ ትግሎችን በማዳከም አሜሪካና እንግሊዝ ሚናቸው ዋና ነበር አሁንም ነው። ለገንጣዮች የይፋና ስውር ደጋፊ ሆነው እንግሊዝ፣ ኖርዌይ፣ ጀርመን ብዙ ገንዘብ አፍሰዋል። በአፍሪካ ደረጃም ቢሆን ተለቅ ተለቅ ያሉትን አገሮች መደቆስ መገነጣጠል የሚለው የቅኝ ገዢዎች እቅድ አሁንም በስራ ላይ ነውና ገንጣዩን ወያኔ በማስቀደብ ኢትዮጵያን ሊያዳሽቁ ሲጥሩ ዘመን አልፏቸዋል። የወያኔ ቁጥር አንድን አነሳሽና ደጋፊ የትግራይ ትግሬኝን ፖለቲካ ገፊ እንግሊዝ እንደነበረም አንረሳውም። እነ ደጃች ታከለና ሌሎች አርበኞች ባይኖሩ ኖሮ አጼው አገራችንን ለእንግሊዝ አሳልፈው ይሰጡ እንደነበር ታሪክ ይነግረናል። ኢትዮጵያ ከጥፋት የምትድነው በራሷ በልጆቿ ትግልና መስዋዕትነት ሆኖ ሳለ ይህን ክደው ከየፈረንጁ ጫማ ስር የሚወድቁ ማፈሪያዎችን አገራችን ማፍራቷ አልቀረም። የእናት ሆድ ዝንጉርጉር ነው። የአገር አድን ትግሉ ዋና ጋሬጣዎች እነዚሁ የባዕድ ቅጥረኞችና በባዕዳን ተደግፈው ገንዘቡም መንቀሳቀሻውም ያላቸው ክፍሎች ናቸው። ህዝብ ስለሚያውቃቸው ስማቸውን መዘርዘሩ አስፈላጊ አይደለም። አገር ወዳድ ኃይሎች እርዳታ ተነፍገውና ተጣበው ባሉበት የፈረንጆቹ ቅጥረኞች ግን ገንዘብ በገፍ መንቀሳቀሻ እንደ ልብ ሆነው ሙሉ የፕሮፓጋንዳ ድጋፍም እየተደረገላቸው አገር ወዳድ ትግሉን ማጅራት በመምጣት ላይ አሉ። አመት ሳይታሰሩ ማንዴላ ጫካ ሳይገቡና የባሩድን ሽታ እየሸሹ ባሉበት የጦር መሪ ወዘተ ተብለው በባዶ እየተቆላመጡ መድረክ ሊያጣብቡ ተፈቅዶላቸዋል። ይህም ዘመቻ ባቀኛ አገር ወዳዶች ላይ በሚደረግ ጸያፍ ጥቃት የታጀበ ነው። በሰላም ታገሉ፣ ወያኔን ተለማመጡ፣ ከአሜሪካ ውጭ ምንም ማድረግ አንችልም፣ አሜሪካና እንግሊዝ ውጭ ጉዳይ ሚኒስትሮች ጋር ተንበርክከን እንጩህ የሚሉ ሁሉ ታሪክን አንገነዘብ ያሉ፣ ምዕራቡ ጣሊያን ሲወረን በታገሉት አርበኞች ላይ እንደተሳለቀ የዘነጉ ከንቶች ናቸው። በቴዎድሮስ አድሃኖም ላይ የተደረገው ዘመቻ የሚመሰገን ቢሆንም ቆርጦ ሲመጣ ባዳት ለሱና ለወያኔ እንደሚቆሙ የሳት ነው አልነበረም። ከሁኔታው ሌላ የምንቀስመው ትምህርት ወያኔ በትግራይ ህዝብ ላይ ያጠመደውን ፈንጂ የትግራይ ንዑስ ከበርቴዎችና ሞርተብዮች እየደገፉ መሆናቸውን ነው። ጨው ለራስ ስትል ድረስ ባንገፋውም የትግራይ ምሁራን ከወያኔ ተነጥለው ከህዝብ ጎን ካልቆሙ የትግራይ ተወላጆች የራሳችን መንግስት መጣ በሚል የሐሰትና ዘረኛ ቀጀት ሳይያዙ ትግራይ ኢትዮጵያ የትግራይ ተወላጆችም ኢትዮጵያዊ መሆናቸውን ሳይስቱ ከወያኔ ርቀው መገኘታቸው ወሳኝ ነው በሚል በተደጋጋሚ ቢሰበከም በኢትዮጵያ ደምና ላብ ለትምህርት የበቁት የትግራይ ተወላጆች ቀና ምክርን ማዳመጥ ያቃታቸው መገኘቱ ደግሞ የሚካዳሉ ነው። ወያኔ በዘረኛ ፖለቲካው የትግራይ ተወላጆችን በዘላቂ ሊጠቅም ሳይሆን ሊጠቀምባቸውና አጋልጦ ሊያስጠቃቸው መሆኑን የሚታወቅ ነው። ቴዎድሮስ ይመረጥልን ጫጫታ ግን ይህንን እንኳን መገንዘብ እንዳቃታቸው ገለጽ ነው። በየመስሪያ ቤቱና ተቋሙ ሰው የጠፋ ይመስል 95% በላይ በትግራይ ተወላጆች ያውም ባብላጫው ምንም ለቦታው ብቃት በሌላቸው የሙስናው ጀነራል ሚቴክ መስሪያ ቤትን ያጠናዋል መሞላቱን እናያለን። ሞራን በማይጠበቅ ደረጃ መጥበባቸው ደግሞ ያውም ወያኔን ተቃዋሚ ነን በሚሉት ወያኔያዊ አቋም የሚታወቅ የሚጋለጥ ነው። ራስ መንገሻ ወልቃይት የትግራይ ሆኖ አያውቅም ሲሉ ወያኔን እንቀወማለን ባይ የትግራይ ሞራን አንዳንዶቹማ በወያኔ ታስረን ተገርፈን ተለቀቅን የሚሉ ወልቃይትማ የትግራይ ነው ሬፈረንደም ይደረግ ወዘተ ይያሉ ትምክህትን ያንጸባርቃሉ። ወያኔ የማይበገር ቢመስልም የህዝብ አመጽ የሚጥለው ለመሆኑ ምንም ጥርጥር የለውም። በትግርኛ ራሱ ክፍክር ክፍክር በለግዲ ፍንግል ተብሏል። ሲፎክር ሲፎክር ድፍት አለ ነው መልእክቱ። የመለስ ዘመዶች እነ ስፋትና አባይ ወዘተ እድል ካገኙ ህዝባዊ አመጽ ሲያየልባቸው እንደ መንግስቱ መፈርጠጣቸው አይቀርም። ደጋፊን ህዝብን ካድሬና ቅጥረኛውን ሁሉ ሳቋጥሩ ያኔ ቀሪውና ተፋጣጩ ህዝብና የወያኔ ደጋፊዎች አገልጋዮችና ወንጀለኛ ቅጥረኞች ብቻ ይሆናሉ። ህዝብም ሂሳብ ለማወራረድ መነሳቱ የሚቀር አይደለም። ህዝብ ደግሞ ብዙሃን ነው። ለሚፈሰው ደምም ተጠያቂ ወያኔና ለህዝቡ ለሀገር መቆሚያ ካተው ምሁሩ ክፍል መሆኑ አይቀሬ ነው። በዚያ ቀውጤ ጊዜም እልፍ ሲሉ ድብልቅ የሚሰራ አይሆንም። ህዝብን በጎጥ ከፍሎ ያጠቃ በግልባጩ በጎጡ የተነሳ ሊጠቃ መቻሉን ከወዲሁ ማወቅ ያስፈልጋል። ቴድሮስ ላይ የሚያውቁት ያን ያህል ተቃውሞ እያደረጉ ድምጻችንን ንቀው የመረጡትና የደገፉት አቋማቸው ባሉታዊ ትምህርታዊ ሆኗል የምንለው ለዚህ ነው። የማናቀውን ባስተምረንም የምናቀውን ዳግም ያሳስበናል። አትርሱም ይለናል። አገር አድን ትግሉ በመናውቃቸው ባዳን ድጋፍ የሚደረግ ሳይሆን እነሱን ተጻሮ ግን በህዝብ ኃይልና ካህሊነት አምኖ የሚካሄድ መሆን እንደሚገባው ያስረዳናል። ዛሬ በአገራችን እየታየ እንዳለው ድል የህዝብ አመጽ ውጤት እንጂ ስልጣን ካፈሙዝ የሚሰርጽ እንጂ ለኢትዮጵያ ውድቀትን ከሚመኙ ክፍሎች ድጋፍ የሚገኝ አይደለም። እባብን ሻሽ ብሎ የሚጠመጥም አለ። ደግመን ደጋግመን ጠላትና ወዳጅን መለየት ከሁሉም ቀዳሚ ነው የምንለው በመደናገር ጠላትን ወዳጅ ብለን አቅፈን እባብን በጉያ አስገብተን ከፍተኛ ጉዳት እንዳይደርስ ነው። አገርን ሊገነጥሉ የማሉ የተገዘቱትን ለአገር አድን ትግሉ አጋርናቸው ብለን ራሳችንን አታለን አገርንም እንዳንጎዳ ነው። ባዳን ከወያኔ ጎን ተሰልፈው ኢትዮጵያን እየጎዱና እየጎዱ ያሉ ናቸው። ከሱዳን እስከ ቻይና፣ እንግሊዝ፣ አሜሪካ፣ የአውሮፓ ማህበር ሁሉም መመካት ያለብን በህዝባችንና በራሳችን ላይ ብቻ ነው። ይህን በሚገባ እንድንረዳ እነሆ ነፍሰ ገዳይን ጤና ጠባቂ ብለው መርጠው እየነገሩን ነው። ውዳቂው ቶኒ ብሌር መለስ ዜናዊን ሲሾም ሲያወድስ እንደነበር አልረሳንም። 100% ምርጫ ወንበሮችን ያስኩ ያለውን ወያኔ በዲሞክራሲ መንገድ በህዝብ ተመረጠ ብሎ ኦባማም የአይጥ ምስክሩ ድንቢጥ ሲሆን ታዝበናል። ዛሬም የተለየ መጠበቅ ከቶም የለብንም። ወያኔ የዚህ መጥፎ ባለጌ ግዜ ባለቤት ነው። በባለጌዎችም ይታጀባል። ያወቅነውና ልንዘነጋው የማይገባ አቀ ነው። ድል ለኢትዮጵያ ህዝብ።
እስቲ ኳስን ለጋ እስኪ ኳስን ጠልዝ በሉ ኳስን ለጋ ይሉንታ ሳይገባን ለምንም ሳንሰጋ አጡዟት እናጡዝ የፖለቲካ ሩር ትጓን ሰማይ ትንካ ስካር ፈንጠዝያው ወግን ካሰላንቲያው በስሜት አፍዞ አካል እስኪያረካ እንበል ኳስ አበደች የፖለቲካ ከዋስ አበደች ከነፈች ለምን እርሷ ብቻ እርሷን ተከትለን ባምቻ ጋብቻ በእድር በመንደር በቡድን እንበድ በዘር ወይ በጎሳ በጎጥ አንታገድ ምንም በቁጥሩ ቢያንስ ማንንም ማንን አንስ ነፈስ ለማሳበድ ድል የራበውን ህዝብ ተስፋ እየመገቡ ገንዘብ ለማሳደድ በልጠልዝ ፍለፊት ከግሬ ኳሱ ያለ እደርሳት እያለ አይኑን ሽቅብ ሰቅሎ ጅል ፍጥረት ይንጋጋ እንቅፋት ያንጉደው ይፈንቸር ይላጋ የዚህ ዓለም እውነት ቢሰፈር ቢጠና ትግል በመላስ ነው ድል በሰበር ዜና መትረየስ አቁመን ጠምደን ምንታ ምንታ ሰሜን ሳንተኩስ ደቡብን እንንታ አገር ያሻታል ሰው ካፉ ማር የሚያፈልቅ ያለ እንጨት አንድዶ ያለ ጭስ ሚጋግር የምላስ ጁዶ ሊቅ በጁ ጥላስ ሳይጥል ሜዳሊያ የሚያጠልቅ በልጠል ዝኳፊቱን ተዋቸው እነዚያን 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 ካለፈ ታሪክ ጋር የተሞሸሩትን ትላንትን ለረሳ ነገ የለም የሚሉትን የኛ እውነት ሌላ ነው የነሱም ነው ሌላ መንገዳቸው ልዩ የከሸፈ መላ አገር ሲሉ ጦቢያን የከሰሩባትን የወደቁባትን ያላገናዘበ ዘመንና እውነትን ዘመን ራሱ አርጅቶ በጊዜ ቅያሪ ቃል ትርጉሙ ጋሽቦ መርከሱ ያልገባቸው ባዲስ ምንዛሪ በልጠልዝ ከዋፊቱን እነርሱ አገር ሲሉ በሐቅ ሀብል ታንቀው የወደቁባትን ባይደራደሩ የተገረፉላት የከሰሩባትን ስንቱን ስንቱን እድል ያስረከቡባትን ግን እኛ ሀገር ስንል የምንነግድበት የምንዘንጥበት የምንደንስበት ሱቅ በደረት ያዙረን የምንሸቅልበት እውነት ምን ያዋጣል ሳንቲም ካላመጣ ትግልሳ ምንድነው በየለቱ ማታ ቆንጆ ያስታቀፈ በድልስ ካርኮኛክ ስኮች ካላስተጣ ፍጻሜው ካልበጀገ ካስነጠቀ ህይወት ኪሳራ አይደለም ወይ ለታሪክ መሟገት ለነጻነት መሞት መደብሩ ቢቀር መደብ ካላስገኘ ሚቸረችሩበት ባፈንጫችን ይውጣ ምንድነው አንድነት በሰጡ ተዝናንቶ አሻፈረኝ ባይል ጠብያ ከረረ ያ በላይ ዘለቀ ጀግናው ስሙ ቢቀር ይሰቀል ነበረ ቴዎድሮስስ ቢሆን የኮሶ ሻጫ ልጅ ታርቆ ቢሆን ኖሮ ለናፔር ሰግዶ ከእንግሊዝ ባማላጭ አልባሳቱ ከፈይ መጠጡ ውስኪ እንጂ መች ነበረ ጥይት የብረት ጉርማጅ እንዲያ እየተባለ የተረጋጭ ቁጣ አድማስ ተረማምዶ ወንዝ ያካለለ አረ የህግ ያለ ላልተንጋደደ ፍርድ ፍትህና ርትዕ ዋጋው ላልተጣለ አረ ያገር ያለ ባህል እንዲጸና በእናት ባባት ካፍቶ በልጅ ላልቀለለ
ጀግኖቹን ሲጣራ ከተት ባንድ ይያለ ወዲያ ሰርነው ወዲያ ይፈታቱት ህብረት ሲባል ጥምረት ገደል ፍንል ክሽመት በቋንቋ አላንቲካ ባራዲስ ቃል ቀምር በዝቃጭ ትርጓሜ ባልሰመረ ህብር ከዘንጣይ ትቅፍ ከገንጣይ ትብብር ከህደት ሙያ ሆነ 1 2 3 4 እየተቆጠረ ፈርጅ እየፈጠረ በራሱ ብርብራ ለጠላቱ ማዕድ የሚጠበስ ዜጋ አሳያ ሰገረ ትልቁ ተነሸ ትንሹ ተለቀ አጭር ዘመንና ረጅም ሰው አጠረ ይጥፋል ኩትፋፋ ወይ አነይ ወይ እኔ እንዱቼ ደደቢት አልኝኞ ወያኔ ፈለገ ባርነት ስራተ ኩነኔ
Show you better.